ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 2 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በየሳምንቱ እሁድ የሚቀርበው የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን ይቀርባል። ከዚያም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ዜና። በወለጋ፣ በአርሲ፣ በአምቦ፣ በቡራዩ፣ በአዳማ፣ በወሊሶ፣ በጅማ፣ በጭሮ፣ በወልቂጤ፣ በሰበታ፣ በሱሉልታ፣ በጣፎ፣ በአጠቃላይ በአዲስ አበባ ዙሪያ ወጣቶች በጅምላ እየታሰሩ መኖሪያ ቤቶች በድንገት በቀንም በሌሊትም በአጋዚ ጦር እየተደፈሩ በፍተሻ ስም በኗሪዎች ላይ ድብደባና እንግልት እየተፈጸመ መሆኑን ከየአቅጣጫው ከሚደርሱን መረጃዎች ተርተናል። ከአንድ ቤት ሁለትና ሶስት ልጆች እየታፈኑ መወሰዳቸውን የሚገልጹ ወገኖች እንደሚሉት የታፈኑት የት እንደታሰሩ ስለማይገለጽ ወላጆችና ዘመድ አዝማድ ስንቅና ልብስ እንኳን የማቀበል እድል እንደተነፈጋቸው በምሬት እያነቡ መናገራቸውን ከማኞች ተገንዝበናል። አርብና ቅዳሜ እንደከዚህ ቀደሙ የሶማሌ ልዩ ኃይል የሚባለው የወያኔ ጦር በያቤሎ ህዝብ ላይ ጥቃት በማድረሱ ህዝቡ የደረሰበትን ጥቃት ለመመከት ባለው ኃይል ሲከላከል የወያኔ ጦር ወደ 10 የሚደርሱ ሰዎችን እንደገደለና በርካቶችን እንዳቆሰለ መረዳት ተችሏል። እሁድ መጋቢት 2 ቀን የወያኔ ኮማንድ ፖስት ያቤሎን የወረረው ኃይል ድንበር ጥሶ የመጣ ምንነቱ ያልታወቀ ኃይል መሆኑን በመጥቀስ ለደረሰው ጥፋት ይቅርታ በመጠየቅ ያቤሎ ህዝብ የጨፈጨፉት ወታደሮች ትጥቅ ማስፈታቱንና በቁጥጥር ስር ማዋሉን በመጥቀስ ለደረሰው ስህተት ህዝቡን የለበጣ ይቅርታ መጠየቁ እየገደሉ ማልቀስ ያረመኔዎች ወያኔዎች ባህሪ ነው ተብሏል። ወያኔ በአስቸኳይ ጊዜ አዋጅ ስም ወታደራዊ አገዛዙን በማስፈን ህዝብን እየደበደበ እያንገላታ እየጨፈጨፈ የጅምላ ስርዓት እየፈጸመ በመሆኑ ባሳለፍነው ሳምንት የተካሄደው የሙት ከተማ አድማ በድጋሚ ከሰኞ መጋቢት 3 ቀን ጀምሮ እንደሚካሄድ ጥሪ የተላለፈ መሆኑን ከተለያዩ ምንጮች መገንዘብ ተችሏል። በዚህ መሰረት ከአዲስ አበባ የሚወጡና ወደ አዲስ አበባ ከተለያዩ አቅጣጫዎች የሚገቡ ማንኛውም አይነት የመጓጓዣ መኪናዎች እንቅስቃሴ እንደሚስተጓጎል፣ የገበያ፣ የምግብ ቤቶች፣ መደብሮች፣ ትምህርት ቤቶችና መስሪያ ቤቶች እንቅስቃሴ ሁሉ እንደሚቆም ተጠበቃል። እሁድ መጋቢት 2 ቀን ወያኔ ጠቅላይ ሚኒስትር ይሰይማል ተብሎ እየተወራ ቢሆንም የህዝቡ ጥያቄ የጠገቡ ተባዮችን በተራቡ በተጠሙ ተባዮች ለመተካት ሳይሆን የተባዮች መፍያ የሆነውን የወያኔ ዘረኛ ስርዓት ከስሩ መንግሎ ለመጣል መሆኑን በርካቶች ያስረዳሉ።
ለሶስት ቀናት የተካሄደው የሙት ከተማ አድማ ወያኔን ከፍኛ ማራት ተታወቀ። ካሳለፍነው ሰኞ እስከ ረቡዕ በተቀናጀና በተቀነባበረ ሁኔታ የተካሄደው ስራና ገበያ ማንኛውም አይነት የንግድ እንቅስቃሴ፣ የመጓጓዣ ካሚዮኖች እንቅስቃሴን ቀጥ ያደረገው ህዝባዊ አመጽ በወያኔ ከፍተኛ የኢኮኖሚ ቀውስና የፖለቲካ ኪሳራ ማድረሱን መገንዘብ ተችሏል። ህዝባዊ አመጹ ባስከተለው የኢኮኖሚ ቀውስ ወያኔ በቢሊዮኖች የሚቆጠር ኪሳራ እንደደረሰበት መገመት የተቻለ ሲሆን በፖለቲካም በተመሳሳይ ሁኔታ ወያኔ ካሁን በኋላ እየወሻከተና እየወሳለተ ያገዛዝ እድሜውን በስንዝር እንኳን ማራዘም እንደማይችል የሙት ከተማው አድማ አሳይቷል ተብሏል።
ለሶስት ቀናት ሲካሄድ የነበረው የሙት ከተማ አድማና ህዝባዊ አመጽ ረቡዕ የካቲት 28 ቀን አመሻሹ ላይ የተጠናቀቀ መሆኑ ታውቋል። ባለፉት 3 ቀናት የወያኔ አጋዚ ጦር በየቦታው በርካታ ሰዎች ይዞ ያሰረ መሆኑና ግድያም ያካሄደ መሆኑ የሚታወቅ ሲሆን ካሰራቸው መካከል ያካባቢ የፖሊስ አባላትና አዛዦች እንደሚገኙበት ተነግሯል። ከተያዙት ከፍተኛ ፖሊሶች መካከል የምስራቅ ወለጋ ፖሊስ ኮማንደር የሐረር ፖሊስ ምክትል ኮማንደርና በኢሊባቡር የሚገኘው የመቱ ፖሊስ ኮማንደሮች እንደሆኑ በማህበራዊ ሚዲያዎች የተሰራጩ ዜናዎችም ለማወቅ ተችሏል። ወያኔ በግዳጅ መደብሮችና ምግብ ቤቶችን ቢያስከፍትም አንዳች ንግድ እንቅስቃሴ ያለመኖሩን ከወልቂጤ፣ ካምቦ፣ ከጉደር፣ ከነቀምት፣ ከጊምቢ፣ ከወሊሶ፣ ከሻሸመኔ፣ ከነጆ፣ ከሐረርጌ፣ ከአርሲ፣ ከባሌና ከኢሊባቡር ከደረሱን መረጃዎች መገንዘብ ተችሏል። የነን አድማ ተከትሎ የጅምላ ፈናና ስራት በሰፊው መቀጠሉ ናውቀናል። ካምቦ፣ ከነቀምት፣ ከጉደር፣ ከወሊሶ፣ ከሻሸመኔ፣ ከአዳማ፣ ከጅማ፣ ከአረርጌ፣ ባጠቃላይ ከወለጋ፣ ካርሲ ወዘተ በርካታ ወጣቶች እየታፈኑ እንደሆነ ተያይዞ ከደረሰን ዘገባ ለማወቅ ተችሏል። በወልቂጤ ከ20 በላይ ወጣቶች ታፍነው መወሰዳቸው የታወቀ ሲሆን እስካሁን የት እንደደረሱ የታሳሪዎች ቤተሰቦች የማቆሞናቸው ለማወቅ ተችሏል። በዚህ ሳቢያ የታሳሪዎች ቤተሰቦች በመንከራተት እየተሰቃዩ መሆናቸውን መረዳት ተችሏል።
አሜሪካ ወያኔን ለመጠገን እያደረገች ያለው ሴራ ተጋለጠ። አሜሪካ የወያኔን አገዛዝ ለማራዘም የጥገና ለውጥ ለማምጣት በስልት ውስጡን እየሰራች መሆኗ ተጋለጠ። ከዚህ ቀደም በህወሓት ፊታውራሪነት በኢትዮጵያ የዘር ፖለቲካ እንዲነግስ በአሜሪካው ሲአይኤ በሚባለው የስለላ ድርጅት መሐንዲስነት ወያኔ 4 ኪሎ ቤተ መንግስት እንደገባ የሚታወስ ነው። ይህ ድርጊት አሜሪካ በኢትዮጵያና በኢትዮጵያ ህዝብ ከፈጸመቻቸው እኩይ ድርጊቶች አንዱ እንደሆነ የሚዘነጋ አለመሆኑን ባንክሮ የሚያነሱ የፖለቲካ አዋቂዎች እንደሚሉት በዚህ ወቅትም በህርማን ኮሆን የሚመረው ቡድን በድጋሚ የኢትዮጵያ የፖለቲካ ሁኔታን እያተራመሰ መሆኑን ሆምጨጭ ብለው ሲገልጹ ይደመጣሉ። ህርማን ኮሆን በቅርቡ ለቪኦኤ ሰጠው ቃለ ምልልስን በማንሳት ሲአይኤ አሁንም ሌላ የዘር ፖለቲካ እንዲቀጥል እያሴረ መሆኑን ለመገንዘብ እንዳስቻለ ያነሳሉ። የኮኒ ተባለ ሰው አሁን ላለው ፖለቲካዊ ቀውስ መፍትሄ የጠቅላይ ሚኒስትርነቱን ስልጣን በኦሮሞ መያዙን በማንሳት እሱ ለቦታው ብቁ ለሚለው ዶክተር አብይ የተባለ በቅርብ የወያኔ ኦህዴድ ሊቀመንበር የተደረገና የኦሮሚያ ፕሬዝዳንትነቱን እንዲይዝ የተደረገ እንደሆነና ለዚህ ሰው ድጋፉን እንደሚሰጥም ይፋ አድርጎልናል። በመሰረቱ የኢትዮጵያ ህዝብ ጥያቄና እየተካሄደ ያለው ህዝባዊ አመጽ ጥያቄ ወያኔ የፖለቲካ ሌባና የኢኮኖሚ ማጅራት መጪ በመሆኑ ወያኔ ይወገድ የሚል ነውና የነኮህን ሴራ ተንሳፎ የሚቀር ነው ተብሏል። በተያያዘም ሊታወቅ የሚገባው የወያኔ ቁንጮሽ በአጠቃላይ እየፈሰብ የሚገኘው የህዝብ ደም ተጠያቂዎች በመሆናቸው ወንጀለኛን በወንጀለኛ በመቀየር ግፍ ይበረክታል ይስፋፋል እንጂ ቅንጣት ህዝባዊ ለውጥ አያስከትልም በማለት የነኮህን ደባ በህዝባዊ አመጽ ድባቅ ይመታል ተብሏል።
የአሜሪካው የውጭ ጉዳይ ሚኒስትር አዲስ አበባ ተጉዘው ወያኔን ይወቅሳሉ፣ አደብ ያስገዛሉ ብለው ተስፋ ያደረጉ ክፍሎች በሐፍረት መዋጥ ተገደዋል ያሉ የፖለቲካ ተንታኞች ሬክስ ቲለርሰን ወያኔን ጎብኝተው የአስቸኳይ ጊዜ አዋጁ አጭር እንደሚሆን ተስፋ አለኝ በሚል ወደ ኬንያ መዝለቃቸውን ጠቅሰዋል። ይህ የውጭ ጉዳይ ሚኒስትር ጉዞ ምንም ፋይዳ ያላመጣ ነው ያሉ ክፍሎች ጥያቄው ለምን አዋጁ ታወጀ ሆኖ ሳለ ይዘውን አፋጥሮት ማለት በህዝብ ላይ መቀለድ ነው ሲሉ ተችተውታል። ወያኔ ለሽግግር ድግግር በአሜሪካ ተጽዕኖ ይጣራናል ብለው የቋመጡ ኃይሎች ቀስማቸው ተሰብሯል ያሉ ክፍሎች አሜሪካና ወዳጆቿ አሁንም ቢሆን ዋናው ተልእኳቸው ወያኔን ማዳንና የህዝብን ትግል ከፋፍሎ ማስቆም ነው ሲሉ ገልጸዋል። ያሰድ ዜና ባወራዎች ወደ ኢትዮጵያ ሄደን በዚህ በዚያ ቦታ ጎብኝተን ባገኘነው መረጃ የኦሮሞ አካባቢ ወጣቶች እገሌ ጠቅላይ ሚኒስትር ካሉነ ትግላችን አይቆምም ብለዋል። ወደ ሰሜን ምዕራብ ደግሞ ያገኘነው መረጃ ሌላ ነው። የኢትዮጵያ ፖለቲካ አዋቂዎች ተንታኞች እነገሌ እንዳሉት ከሆነ ወዘተ በሚል ሰፊ ውዥንብር የሚነዙት ህዝብን ለመከፋፈልና ቀጥረኞቻቸው የሚሉትን የተፈና አቋም ብሎ ለመሸጥ በመሆኑ ህዝብ ነቅቶ ሊያከሽፍባቸው ይገባል ተብሏል። የህዝብን ትግል በጎጥና ክልል ሰንጥቀውና በልተው የሚያቀርቡት ሁሉ ለህዝብ ደንታ የሌላቸውና ኢትዮጵያዊነትን ሊያዳክሙ የተነሱ የወያኔ በትሮች ናቸው ሲሉ የተቹ ታዛቢዎች የባዕድ ቀጥረኞችና ጠባቦች አንገት ቀና ያደረጉት አለምክንያት አይደለም ሲሉ ማሳሰቢያ አሰምተዋል።
በአድዋ ያድዋ ባላ ከበር ፍጹም ጎሰኝነትን የተላበሰ ነበር ተባለ። የወያኔ መሪዎች ለዘመናት የአክሱም ታሪክ ከትግራይ እንጂ የተቀረው ኢትዮጵያ እንዳልሆነ በእብሪት እየተናገሩ ያሉትን በአድዋ ጦርነትም ድልም እየደገሙት መሆኑን በአደባባይ የካቲት 23 በአድዋ ያድዋ ጦርነት የድል በዓል በተከበረበት ወቅት አድዋ የዘመተው የኢትዮጵያ ሰራዊትን የመሩትና ለድሉ ከፍተኛውን አመራር የሰጡት አጼ ምኒልክስም እንዳይነሳ መደረጉን ወደ ስፍራው ከተጓዘው ቡድን መገንዘብ ተችሏል። እንዲህ ያለው ድርጊት ከወያኔ የሚጠበቅ እንደሆነ የሚጠቅሱ ወገኖች እንደሚሉት የአርበኞች ገድል በአሁኑ ወቅት ከመቼውም ጊዜ በላይ በሰፊው እየተነገረ በመሆኑ ወያኔ ታሪክን ለመበረዝና ለመከለስ እያደረገ ያለው ሴራ ይከሽፋል ብለዋል።
የኦሮሞ ፌደራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ ለሁለት ቀናት የቆየ ስብሰባ አካሂዶ በጊዜያዊ ሁኔታ ላይ መግለጫ አውጥቷል። ሥራ አስፈጻሚ ኮሚቴው በመግለጫው አገዛዙ የፖለቲካ ምህዳሩን ለማስፋት የፖለቲካ ስረንጆችን እንደሚፈታና ከፖለቲካ ድርጅቶች ጋር እንደሚወያይ ለኢትዮጵያ ሕዝብ የገባውን ቃል አጥፎ የአስቸኳይ ጊዜ አዋጅ ማወጁና ወታደራዊ አስተዳደር መመስረቱን አግባብ አይደለም ብለዋል። የአስቸኳይ ጊዜ አዋጅ ለማወጅም ምንም አይነት አስገዳጅ ምክንያት የሌለ መሆኑን መግለጫው ግልጽ አድርጎ በምክር ቤት ውስጥ ግልጽ በሆነ መንገድ ውድቅ የሆነውን ድምጽ በአብዛኞቹ የምክር ቤት አባላት በሌሉበት የድጋፍ ድምጹን ከ346 ወደ 395 ከፍ በማድረግ በጋድ ማጭበርበር ተደርጓልን ብሏል። ከዚህ በተጨማሪ በምክር ቤት ውስጥ ሁለት እጆቹን በማንሳት ድምጽ ለማስቆጠር ሙከራ ያደረገ ግለሰብ መኖሩ የተረጋገጠ በመሆኑ አሳፋሪ ድርጊት ነው ካለ በኋላ ይህን ህገወጥ የሆነ አዋጅ ኤፍኮ እንደማይቀበል ገልጾ የኢትዮጵያ ህዝብም እንዳይቀበለው ጥሪ አድርጓል። በህዝቡ የተጀመረው ሰላማዊና ህጋዊ ትግል እንዲቀጥል የሥራ አስፈጻሚ ኮሚቴ ጥሪ ከማድረጉም በላይ በዚህ በኩል ለሚደርሰው ጥፋት ኃላፊነቱን ያገዛዙ እንደሆነ አስቀምጧል። በአገር ውስጥና በውጭ የሚገኙ ኢትዮጵያውያን ሁሉ በዚህ በኩል ከኤፌኮ ጎን እንዲቆሙ ጥሪውን አስተላልፏል።
የወያኔ የኢንተርኔት አገልግሎት ማፈን ተባብሷል። ወትሮንም ቢሆን እየተቆራረጠ ያለው የኢንተርኔት አገልግሎት በርካታ የሥራ መስኮችን እየጎዳ መሆኑን ስራቸው ከኢንተርኔት አገልግሎት ጋር የተቆናኘ ወገኖች ምሬታቸውን እየገለጹ መሆናቸው ታወቀ። ወያኔ ሲያሰኘው የኢንተርኔት አገልግሎትን እንደሚዘጋው የሚታወቅ ሲሆን አንዳንዴ የኢንተርኔቱን የማገናኘት ኃይል በእጅጉ ይቀንሰውና ግንኙነት እንዲታወክ እያደረገ መሆኑ የተለያዩ የባንክ አገልግሎቶችን፣ የሕክምና ግንኙነቶችን፣ የውጭና የሀገር ውስጥ ግብይቶችን፣ የኢንተርኔት አገልግሎት በመስጠት የተሰማሩትን ወዘተ እንቅስቃሴ እያሽመደመደ መሆኑን በመጥቀስ በርካቶች ምሬታቸውን ሲጠቅሱ ይሰማል። ወያኔ የኢንተርኔት አገልግሎትን የሚያፍነው ከሀገር ቤት ወደ ውጭና ኢትዮጵያ ውስጥ የሚደረጉ የሶሻል ሚዲያ ግንኙነቶችን ለማፈን እንደሆነ የሚታወቅ ሲሆን ይህን የወያኔን አፈና ፒሲፎን እና ፒቪኤን በተባሉና በመሰል አፕሊኬሽኖች ማፍረስ መቻሉ እየተስተዋለ መሆኑን በርካቶች ያስረዳሉ።
ወያኔ በርካታ ሰዎችን እያሰሰ በማሰር ላይ ነው። ባሳለፍነው ሳምንት ለሶስት ቀናት በተግባር ወያኔን ያራደው የሙት ከተማ አድማን ተከትሎ በርካታ ሰዎች እየታሰሩ እንደሆነ ከተለያዩ አቅጣጫዎች ከመደርሱን መረጃዎች መገንዘብ ተችሏል። ወያኔ ባሳለፍነው ሳምንት የበርካቶችን ደም አፍስሷል። የ13 እና የ15 ዓመት ህጻናትን የ55 ዓመት አዛውንትን ገድሏል። ወያኔ የተገደሉ ወጣቶች ቀብር ስነ ስርዓትን አውቋል። እንዲሁም ወያኔ በለገጣፎ በአምቦ በአሩሲ የኦሮሞ ፖሊሶችን ከህዝብ ጋር ወግናቸዋል በሚል እያሰረ መሆኑ ሲታወቅ ይህ የፖሊሶች ስርዓት በሰፊው እንደሚቀጥል ግምታቸውን በርካቶች ሲሰጡ አድምጠናል። ይህ በእንዲህ እንዳለ የኦሮሚያ ፖሊስ አዛዥ በፈቃዳቸው ስራቸውን መልቀቃቸው በሰፊው እየተነገረ መሆኑን አውቀናል። በተመሳሳይም ታዋቂው የፖለቲካ ተንታኝና በሶሻል ሚዲያ ነጻ ሐሳቡን ለአንባቢያን የሚያካፍለውን በአምቦ ዩኒቨርሲቲ ስር በሚገኘው የወሊሶ ቅርንጫፍ መምህር የሆነው አቶ ስዩም ተሾመ መኖሪያ ቤቱ በግፈኛው ያጋዚ ጦር ተከቦ ታስሮ መወሰዱ የታወቀ ሲሆን ይህ ዘገባ እስከተጠናከረ ጊዜ ድረስ የታሰረበት መድረሻው እንዳልታወቀ ይነገራል።
በጎጃም ክፍለ ሀገር ባቸፈር ወረዳ አቶ ደርብ ያየለ የተባሉ ጅግና ቤታቸውን ሊፈትሹ ከመጡ የኮማንድ ፖስት አባላት ጋር ባለመስማማታቸው በተፈጠረ የተኩስ ልውውጥ 6 የኮማንዶ ፖሊስ አባላትን ገደሉ፣ ሌሎች 6 ማቁሰላቸውን የዜና ምንጮች ገልጸዋል። አቶ ድርቤ በመጨረሻ ራሳቸውን ይወት በራሳቸው ያጠፉ መሆናቸውም ታውቋል። የቀብራቸው ስነ ስርዓት ሲፈጸም በሺ የሚቆጠሩ ዜጎች በስነ ስርዓቱ ላይ ተገኝተው ላስከሬኑ አሸኛኘት ያደረጉ መሆናቸውም አብሮ የመጣው ዜና ይገልጻል።
ወያኔ የአባይ ግድብ ስራ ሊያልቅ ትንሽ ጊዜ ቀረው ያለ የሚነዛው ነጭ ውሸት መሆኑን ውስጥ አዋቂዎች እንደገና አረጋግጡ። ፍኖተ ዲሞክራሲ በግድቡ ስራ ላይ የወያኔ የዝርፊያ ፍላጎት በሜቴኩ ጀነራል ክንፈ በኩል ተንጸባርቆ ስራውን እንዳጓተተው ከዚህ ቀደም ያጋለጠ መሆኑ የሚታወስ ሲሆን ከቅርብ ጊዜ ወዲህ ደግሞ የገንዘብ እጥረት ተገቢውን ስራ አስቁሞት እንደሚገኝ ለማረጋገጥ ተችሏል። የአዜብ ጎላ ቅርብ የሆነውና ከዝርፊያው የሚያካፍላት በጀነራል ክንፈ የሚመራው ሜቴክ ሚሊተሪ ኢንጂነሪንግ ኩባንያ በገሃድ የተመሰረተ የዝርፊያ ተቋም መሆኑ ቀደም ብሎ ተረጋግጧል ያሉ ክፍሎች ጀነራሉም ሆነ የሜቴክ ተቀጣሪዎች የወያኔ ጦር ተጧሪዎች በስራው መስክ ምንም ችሎታ የሌላቸው መሆኑን አጋልጠዋል። አዲስ አበባ ባለው የሜቴክ ዋና መስሪያ ቤት አማርኛ ሲነገር መስማት እንደማይቻልም ከዚህ በፊት ተጠቅሷል። የአባይ ግድብ የሚፈልገውን 5 ትልቅ ተርባይን ሜቴክ ይሰራዋል ብሎ ክንፈ ኮንትራቱን ጉቦ ለሰጡት የውጭ ኩባንያዎች ቢያከፋፍልም ተሰሩ የተባሉት ተርባይኖች አልገጥም ብለው መቅረታቸውና ኢትዮጵያም ብዙ መቶ ሚሊዮን ዶላር መክሰሯም ይታወቃል። የወያኔን የማይረባ ሲሚንቶ ከትግራይ ገዝታችሁ አምጥታችሁ ተጠቀሙበት የሚለውም እንዲሁ ውዝግብ እንዳስከተለ አለ። ለማንኛውም በዚህ አመት መገባደድ የነበረበት ግድብ ከ10 አመት በኋላ ካለቀም ትልቅ ተአምር ነው ያሉ የጉዳዩ ባለቤቶች ችግሩን ያባባሰው ደግሞ የገንዘብ እጥረት መሆኑን ገልጸዋል። የግድቡ ሰራተኞች ደሞዝ ሳይከፈሉ ጊዜው ያለፈ ሲሆን የሥራ ማቆም አድማቸውን ለማስቆም በባታሊዮን ደረጃ ወታደር ሰፍሯል ተብሏል። ቀደም ብሎ ተታሎ የነበረው ዜጋ አሁን ነቅቶ ወያኔ የዘረፈውን ገንዘብ ይመልስና ለግድብ ሥራ ያውል ባይ በመሆኑ ወጫውን በመጥፋቱ የሥራው ተቋራጭ የጣሊያን ሳልኮስት ሳሊኒ ኩባንያ ሥራ ማቆሙም ተነግሯል። የግድቡ ሥራ ችሎታ ለሌላቸው የክልል አንድ ተወላጆች የተሰጠ በመሆኑ ሥራው የቀጠለ ለማስመሰል ቢጥሩም በተጨባጭ ግን ሥራው ተጎትቶ መገኘቱና ሥራው ይቁም ባይዋም ግብጽ ተረድታ ፈንድቃለች ሲሉ ታዛቢዎች ገልጸውታል። የግድቡን ሥራ ለማደናቀፍ ግብጽ በሻቢያ በኩል የረዳችውን ቡድን ስላልፈየደ ሌሎች ሊጠቅሟት የሚችሉ ቡድኖች ፍለጋዋ እስካሁን አልተሳካም ያሉ ታዛቢዎች በዚህ መስክ ወያኔ ሊጎዳ ይችላል ተብሎ የሚገመተው ድርጅት ደግሞ ከግብጽ በኩል ጥያቄ ቢበጣም ከግብጽ ጋር ማበሩን ያልፈለገ መሆኑም ተጠቁሟል። በተያያዘ ዜና ግልገል ጊቤ 3 የተባለው ግድብ የኬንያ የቱርካና ሐይቅ አድርቆ የአካባቢውን ህዝብ ደህንነት ይጎዳል መባሉ ቢቀጥልም ወያኔ ለዚሁ የጣሊያን ኩባንያ አለምንም ጨረታ የግልገል ጊቤን 4 ኮንትራት የሰጠ ሲሆን ግልገል ጊቤ 4 በሚል ግን እንዳይጠራ ማዘዣ ማስተላለፉንም ለማወቅ ተችሏል። የዚህ ግድብ ስራ ብዙ ነዋሪዎችን ማፈናቀል ሲጀምር በግድቦች አካባቢ የተሞከረውን የዛፍ ተከላ ዘመቻ ወያኔ ይሁነኝ ብሎ እያደናቀፈ ነው ሲሉ ጉዳዩን የሚያውቁ አጋልጠዋል።
የውጭ ምንዛሪ ዜሮ መሆን ከውጭ ወደ ሀገር ውስጥ የሚገቡ ቃዎችን ማስተጓጎል ተሰማ። ለተለያዩ ስራዎች አስፈላጊ የሆኑ ከውጭ የሚገቡ ቁሳቁሶችን ለማስገባት የውጭ ምንዛሪ ባለመኖሩ እስከዚህ ወር ድረስ ግዢዎች ሳይፈጸሙ መክረማቸውን ለጉዳዩ ቅርበት ካላቸው ወገኖች መገንዘብ ተችሏል። ለቢሮ ስራዎች አስፈላጊ የሆኑ ቁሳቁሶች ባለመገዛታቸው ሳቢያ ስራ ለመስራት እንቅፋት መሆናቸው እየተነገረ ነው። ከዚህ ጋር በተያያዘ ለህይወት በእጅጉ አስፈላጊ የሆኑ መድኃኒቶች ከገበያ እየተሟጠጡ በመሄዳቸው ህሙማን እየተሰቃዩ እንዲሞቱ ተፈርዶባቸዋል ተብለዋል።
በተመሳሳይ ዜና በውጭ ምንዛሪ አለመኖር ምክንያት በጅቡቲ ወደብ ወደ ኢትዮጵያ የሚገቡ ዕቃዎችን የሚያራግፉና የሚጭኑ 150 ቋሚና ጊዜያዊ ሰራተኞች ከስራ የተባረሩ መሆኑ ታውቋል።
ወደ አገር የሚገቡ የመዳንትና ከክምና ጋር የተያዙ ያገልግሎት መሳሪያዎችና ቃዎች መጠን ከአመት ወደ አመት እያሽቆለቆለ መሄዱን አንዳንድ ምንጮች አጋልጠዋል። በ2005 ዓ.ም ወደ አገር ውስጥ የገባው የመዳንት የክምና አገልግሎት ቃዎች መጠን 236000 ቶን መሆኑን የተዘገበ ሲሆን በ2005 ዓ.ም ወደ አገር ውስጥ የገባው የመዳንትና የክምና አገልግሎት ቃዎች መጠን 236000 ቶን መሆኑን የተዘገበ ሲሆን ይህ ቁጥር በ2007 ዓ.ም ወደ 95000 ማሽቆልቆሉና በ2009 ደግሞ ወደ 85000 መውረዱ ታውቋል። የህዝብ ቁጥር ከአመት ወደ አመት እየጨመረ በሚሄድበት ሁኔታ የመዳንት አቅርቦት በዚህ አይነት መጠን መቀነሱ በህዝብ ላይ ምን ያህል ከባድ ጫና እንዳደረገ ማወቅ ይቻላል ተብሏል። በዚህ አመት በደረሰው የውጭ ምንዛሪ ጥረት ምክንያት መዳንቶች ከገበያ መጥፋታቸውና ዋጋቸው መጨመሩ በየጊዜው የተዘገበ መሆኑ ሲታወስ ወደ ሀገር የሚገቡት መጠንም በከፍተኛ ደረጃ ሊቀንስ እንደሚችል ይታወቃል።
ወያኔ እንግሊዛዊ ጋዜጠኛን ከሀገር ማባረሩ ተነገረ። በኢትዮጵያ ብሉምበርግ የተሰኘው የዜና ተቋም ወኪል የነበረው እንግሊዛዊ ዊሊያም ዳቪሰን በወያኔ የኢሚግሬሽን ባለስልጣናት ከሀገር መባረሩ ተሰማ። ጋዜጠኛ ዳቪሰን ከብሉምበርግ በተጨማሪ የታዋቂ ግራ ዘመም የእንግሊዝ ጋዜጣ ለሆነው ለጋርዲያንም የኢትዮጵያ ወኪል በመሆን እየሰራ እንደነበር የታወቀ ሲሆን ጋዜጠኛው በሚዘግባቸው ተጨባጭ መረጃዎች የወያኔን ገበና ያጋለጠ ነው በሚል ከሀገር እንዲባረር ተደርጓል ተብሏል። ጋዜጠኛው በኢትዮጵያ ምንም አይነት የነጻ ጋዜጣ እንቅስቃሴ አለመኖሩን ያጋለጠ ሲሆን በኢትዮጵያ በነጻ ጋዜጣና መጽሔት ስም በገበያ ካሉት አንድም የነጻ ጋዜጣና መጽሔት እንደማይገኝ በርካቶች ይናገራሉ።
በዚህ ወር ውስጥ በባዕድ አገሮች ተደረጉ የተባሉ የህብረት ሙከራዎች ለአገርና ለህዝብ የማይጠቅሙ ከመሆናቸውም በላይ ዋና ሚናቸውም ሀቀኛ የአገር ወዳዶች ህብረት እንዳይቆም ለማገድ ነው ሲሉ የፖለቲካ ታዛቢዎች አስጠንቅቀዋል። በሰሜን አሜሪካ ተደረገ የተባለው ስብሰባ ውጥንቅጡ የወጣና ግቡን ያልደየ ከመሆኑም በላይ ተገኙ የተባሉት ሚዛን አልባ የጥቂት ሰዎች የባዕድ አገር ስብስቦች መሆናቸውም ሊታወቅ ተችሏል። የድርጅቶችን ህብረት ሁሌም አደናቃፊ የሆኑ የውጅንብር ዶክተሮች ዋና ተዋንያን ሆነው መገኘታቸውም ተጠጭቷል። ባለፈው ሳምንት ደግሞ በለንደን ተደረገ የተባለው ስብሰባ በሻዕቢያ የተዘጋጀ ሲሆን በአብላጫው የተገኙትም በኤርትራ የሰፈሩ የኦነግና ኦብነግ አይነቶቹ የግንጠላ አቀንቃኞች መሆናቸውም ሊታወቅ ተችሏል። በዚህ ስብስብ ስር አንዳንድ ሰዎች ከየብሔሩ ተመልምለው ነጻ አውጪ ግንባር መባላቸውን ቀደምም የሚታወቅ ሲሆን በዚህኛው ስብሰባ ደግሞ የደርግ ዘመን ወንጀለኞችና ህዝብ ለፍርድ የሚፈልጋቸው ጥቂቶችም ራሳቸውን ድርጅት ብለው መገኘታቸው ታውቋል። ስብስቡ ዓላማችን ግንጠላ ነው ያሉትን ሳይቀር ዓለምንም ቅድመ ሁኔታ እናብራለን ብሎ ወሰነ መባሉም አስገራሚ ሆኗል። የራስን እድል በራስ መወሰንን ማክበር ማለት የነጻ ኦሮሚያና ኦጋዴንያን መርሃ ግብር በገሃድ መደገፍ መሆኑን መደበቅ ባለመቻሉም ተሰብሳቢዎቹ ኢትዮጵያ ቢሉም ኢትዮጵያን ግን ክደው ነው ሲሉ ይህን የማደናገር ሙከራቸውን ውድቅ አድርገውታል። ለኢትዮጵያ የሚበጀው ህብረት ኢትዮጵያን አንድነት ያስቀደመ ግንጠላን ከቶም የማያቀነቀን ዴሞክራሲን ያነገበ መሆን እንዳለበት ግልጽ ነው ያሉ ክፍሎች በዚህ መስክ አገር ወዳድ ድርጅቶች ዳተኝነት እያሳዩ ነው ሲሉም ወቅሰዋል። የፍካሬ ዜና ፕሮግራማችን በዚሁ ይጠቃለላል። ባሳለፍነው ሳምንት ዓለም አቀፍ የሴቶች ቀን ተከብሮ ውሏል። ከዝግጅት ክፍላችንም የተላለፈ መልእክት ነበር። ዓለም አቀፍ ደረጃ የሴቶች ቀን ተብሎ ሲከበር በበኩላችን የኢትዮጵያ ሴቶች አገራቸውን ለመጠበቅ ሆነ ለመከላከልና መብታቸውን ለማስከበር ከዘመናት በፊት የጀመሩትን ትግል አሁንም በቆራጥነት እያካሄዱ መሆኑን ማስተዋወስ እንፈልጋለን። ያድዋን 122ኛ ዓመት ስናከብርም ባድዋን ቢሆን እቴጌ ጣይቱ ብቻ ሳትሆን ብዙ ሺህ ሴቶች ለሀገራቸው ህይወታቸውን ሳይቀር እንደለገሱና ቀጥሎም በሙሶሎኒ ወረራ ጊዜም በአርበኝነትና በሌሎችም መስክ ታግለውና መስዋዕትነትን ከፍለው ኢትዮጵያን እንደታደጉ ማንሳት ግዳጃችን ሆኖ ይገኛል። ኢትዮጵያ ታፍራና ተከብራ የቆየችው በአባቶቻችን ደም ብቻ ሳይሆን በእናቶቻችንም ደም እንደሆነ ላንዳፍታም የምንረሳ አይደለንም። ከአጼው አገዛዝ ጀምሮ ለለውጥ የተደረጉ ትግሎች ሁሉ ሴቶች ግንባር ቀደም ቦታቸውን ይዘው ታግለዋል። የካቲት አብዮት ወቅት የሴቶች የጎላ ሚና ያደረገው ከፍተኛ አስተዋጽኦ የተመዘገበ ነው። ፋሽስቱን ድርግም በመዋጋት በከተማም በገጠርም ሴቶች ደማቅና የሚያኮራ የታሪክ ምዕራፎችን ጽፈው ለትውልድ አሳልፈዋል። ዘረኛውን ወያኔን በመታገል አንጻርም አሁንም እየተጠናከረ በመምጣት ላይ ያለ የትግል ተሳትፎን እያስመዘገቡ ናቸው። በዘመናት ሂደት ሴቶች በትግል ሊደራጁ ቢችሉም ወያኔም ድርግም ነጻ ማህበሮቻቸውን አፍርሰዋል። የሴቶች ቆና ባለበት እንጂ በትግሉ ልክ ተሻሻለ ማለት አይቻለም። ሴቶች ያገራችን ኢኮኖሚ ዋና አካል ሆነው ሳለ በደሞዝ ክፍያም ሆነ በስራ ገበታ ሁኔታ ያሉበት ደረጃ ዝቅተኛ ነው። የሴቶች መብት በሁሉም መስክ ባለመከበሩ እህቶቻችን ለስደትና ለዘመናዊ ባርነት ልጆቻቸውን ለህገወጥ ጉዲፈቻ ለመሸጥ ለሴተኛ አዳሪነት ለመንገድ አዳሪነት ተጋልጠዋል። የሴቶች መብትና ንጻነት ያልተጠበቀበት ሀገር ያውም ንጻ ነው ሊባል የማይቻል ነው። እንደተባለው ወያኔ የጭቆና አገዛዝ ባሰፈረባት ኢትዮጵያ የሴቶችና የህፃናት የኑሮ ሁኔታ በጣም አስከፊ ሆኖ መገኘቱ አልቀረም። ወያኔ ወደ ስልጣን ከደረሰ ጀምሮ ሴቶች ይበልጡኑ ከፖለቲካው መድረክ እንዲርቁ ሆኖ የነበረው ሁኔታ አሁን እየተለወጠ በመምጣቱ የኢትዮጵያ ሴቶች በአሁኑ ጊዜ የህዝባዊ ትግሉና መጽዋ አካል እየሆኑ ናቸው። ሴቶችን በማደራጀትና ወደ ትግል በማምጣቱ ስራ ግን ገና ብዙ መሰራት ያለበት መሆኑንም እናያለን። የሴቶች መብት ይከበር ዘንድ ሴቶች ተደራጅተው ለመብታቸው መታገል እንዳለባቸው ያወቁት ጉዳይ ነው። ተሳትፏቸውን ከፍ ለማድረግም ነው አይኢሴድ ራሱ የተመሰረተውና ሲታገል የቆየው። ስለዚህም የኢትዮጵያ ሴቶች ድርጅት በአሁኑ ጊዜ ሴቶች እንዲደራጁና በሰፊውም የትግሉ አካል እንዲሆኑ ይጠራል። እናት እህቶቻችን በትግሉ ተሳታፊ ካልሆኑ ትግሉ ይጓተታል፣ ድልም ማግኘቱ በጣም አጠራጣሪ ይሆናል። ስለዚህም ባድማውም በሰልፉም በሁሉም መስክ ሴቶች ተሳትፏቸውን ትግላቸውን እንዲያፋፉሙ አይሴድ በዛሬው ቀን ጥሪውን ያስተላልፋል። አለ ሴቶች ተሳትፎ ትግል ግቡን አይመታም፣ ሁሉም የፖለቲካ እስረኞች ይፈቱ፣ ወያኔ በትግላችን ይወገዳል።
አው ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ጻድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አሁን እኔ ሴቲቱ ቀጥ ብለ እንድትሄድ የፈጠርኩል የጀርባህን አከርካሪ። አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ፣ ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አው እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት፣ የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ ዕቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የሕዝቡ ወታደር፣ ጥላ መከለያ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት አትሻም ምርምር አትፈልግም ጥናት። አሁኔ ነኝ ሴቲት ወላጅ የነ አበራሽ የነ ትርሲት፣ የጸጋዬ ደብተራው የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ፣ የምርሳው ካሳ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ፣ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር፣ የመተንፈሻ ሳምባ የደም ስር፣ የነጻነት ምልክት የክብር። አሁን እኔ ሴቲት አገር ስለዚህም ክብር ይኖር። አው ሴት ነኝ።
የአዋጅ ጋጋታ ትግል ላይገታ ከዚህ ቀደምም ያየነው ነው። ወድቆ መንፈራገጥ ለመላላት እንዲሉ ጨቋኝ ገዢዎች መውደቂያቸው ሲደርስ የመጣባቸውን መቀበል ስለሚሳናቸው ትግሉን ለማቆም ለማክሸፍ በሁሉም መስክ ይንፈራገጣሉ። ወያኔ እያደረገ ያለውም ይህንኑ ነው። የወያኔ አለቆችም የህዝባችንን ድል ለመንጠቅና ወያኔን ተጋግኖ ኳኩሎ ለማስቀጠል ደፋቀናውን ያበዙትም ለዚሁ ነው። ወያኔ በይዘቱ ጸረ ህዝብ ኃይል ነውና ወዲያው የሚመጣለት መፍትሄ ያው በኃይል ማፈን መግደል ማጋደል መሆኑን 27 የመከራ መታታ ሳይተውናል። ከወያኔ የምንጠብቀው ጥይት ግብረስየል ፍጅትና ገፍ ሲሆን ወያኔ ይጨምታል ለህዝብ ጥያቄ ጆሮ ይሰጣል ረውሩህ ይሆናል የሚል ቅዠት ማስተናገድ አይቻለንም። በዘረኝነቱም ቀጠረ አባባሰ እንጂ የሚቀንስ አይሆንም። ይህን ክፉ ተመክሮ ያስተማረልን ሀቅ ዘንግቶ ዳግም ለወያኔ ሰለባ መሆን መወናበድ የ1983ቱን የ1997ቱን ለመድገም መነሳት በሀገር ላይ ወንጀል መፈጸም ነው። ለዚህም ነው ወያኔን ገደል ሊወድቅ ሲል ያዘደገፍ አድርገው ሊያድኑት የሚጠሩትን ሁሉ ያገር ሆኑ የውጮች የምንታገላቸው። መለስ ብለን ወደ ደርግ ውድቀት ጊዜ እይታችንን ስንመለስ ያንንም ቢሆን ሀቀኛ የሀገር ወዳድ ህብረት እንዳይመሰረት እንዲዘገይ ወያኔና መሰሎቹ ጥረዋል። ለሀገር የሚበጅ ሽግግር ይደረግ ዘንድ አንዳንድ የአውሮፓ ሀገሮች ያደረጉትን ጥረት አሜሪካ አክሽፎታል። የኢትዮጵያን ሉዓላዊነት አከብራለሁ ብሎ ሲዋሽ ሲደልለን ቆይቶም ለኤርትራ መገንጠል ወያኔን ይዞ በር ከፍቷል። የነቃነው ከዘገየ በኋላ ሆነና በፈርጣጭ ፋሽስቶች ሀገራችን ተጋልጣ ለገንጣዮች ተዳረገችና ያው ይህ ነው የማይባል ጉዳት ደረሰብን። ወያኔ በእውን ኢትዮጵያዊ የሆነ የመሰላቸው ሻቢያ አይገነጠልም ብለው ያሰቡ ዴሞክራሲ ሊመጣልን ነው ብለው በወያኔ ስር ጭራቸውን የቆሉ ሁሉ ወያኔ በኢሃፓና በህዝብ ላይ ተረማምዶ ለስልጣን ሲበቃ ሲያጨበጭቡ ታይተዋል። ይህ አሳዛኝና በተጨባጭ ክህደት አቋም ብዙም ሳይቆይ የወያኔን ኢትዮጵያዊነት ሆነ አፍአዊ ዴሞክራሲያዊነት ጭምብል እንጂ ሌላ አለመሆኑን አረጋግጧል። ታዲያ ምን ያደርጋል? ንቃቱ ጊዜ ፈጀ። ወያኔ ተደላደለ፣ ከረመብን፣ ጨፈረብን፣ ኢትዮጵያን ጎዳ፣ አደማ፣ አገር አፈረሰ። ዛሬ ወያኔን ለማዳን በሚሰማው ጫጫታ መሃል ጊዜ ወስደን ትላንትም ምን ተደረገ? እንዴትስ አታለሉን? እነ ከሆነና አሜሪካ ምን ሴራ ፈጸሙብን? የአሜሪካ ቅጥረኞችስ በህዝብ ጎራ ገብተው ምን ያህልና እንዴትስ አደናገሩ? እንዴትስ ሰለባ አደረጉን ብለን መመርመር ያስፈልገናል። ትላንትን የረሳ ዛሬም ስህተቱን ይደግማል ተብሏል። ወያኔን ወደ ስልጣን ለማምጣት የተደረገውን ሴራና ተንኮል ሁሉ ዛሬ በሚገባ ማስታወስና ማጤን ይኖርብናል። የአደናጋሪና ቅጥረኛ ኃይሎችና ቡድኖች ሚና፣ የባዕዳን ሚና ሁሉ በጥልቀት መታወስና መመርመር አለባቸው። የአሜሪካ የውጭ ጉዳይ ሚኒስትር አዲስ አበባ ቢጓዝ ያውም አለቃው ትራምፕ ኢትዮጵያን ጨምሮ ባልጎ ከሰደበ በኋላ ለኢትዮጵያ አዝኖ ሊጠቅመን ሳይሆን ወያኔ አብዮና ስህተትን እየፈጸመ ወደ ፍጹም ውድቀት አምርቶ በአካባቢው ያለውን የአሜሪካ ጥቅም እንዳይጎዳ ለመከላከል ብቻ ነው። ቀደም ፕሬዝዳንት የነበረው ወያኔ 100% አሸናፊ የሆነበትን የምርጫ ቧልት ዴሞክራሲያዊ ብሎ አዲስ አበባ ድረስ መጥቶ ማሞገሱን የምንረሳልን አንችልም። አምባገነኖች የአሜሪካ ጥቅም አስጠባቂና ደጋፊ እስከሆኑ ድረስ በዋሽንግተን ሆነ ለንደን ይታቀፋሉ። የምዕራቦቹን ጥቅም ተጻረው የሀገራቸውን ጥቅም ካስቀደሙ ደግሞ ሉሙምባ ተባሉ ማሸል፣ ንክሩማህ ተባሉ ካብራል ይጠቃሉ፣ ይገለበጣሉ። ወረራም የሚካሄደው ለህዝብ ጥቅም ሳይሆን የራሳቸውን የቅኝ ገዢ ጥቅም ለማስጠበቅ መሆኑን በየአህጉሩ ያየነው ነው። ወያኔ የተፈበረከው በምዕራቦች ነው። የግንጠላ ሂደቱን የደገፉት ዛሬ ደቡብ ሱዳንን የሚያምሱት አሜሪካ፣ እንግሊዝና እነ ኖርዌይ ናቸው። ገንጣይና ጸረ ዴሞክራሲ መሆኑን አላጡትም። ምርጫ ብሎ በጭፍን ድምጽ መስረቁን ያውቃሉ። በሩዋንዳና ሌሎችን ቦታዎች እንዳደረጉት ስርቆቱንም መካሪዎቹ ራሳቸው ነበሩ። ወያኔ በህዝብ ላይ ፍጅት ሲፈጽም አይተው እንዳላዩ ሆነው እነ ኢሃፓንና አማራውን እንኳን ገደልክ አጋስክ በሚል በጸጥታ ድጋፍ አጅበው የቆዩ ናቸው። በወያኔ ላይ የተነሳውን ሁሉ በአማራ ትምክህተኛነት ፈርጀው ቅጥረኞቻቸውን ወደ ጎረቤት አገሮችም ልከው ተቃዋሚዎችን እንዳይረዱ ማስጠንቀቂያ ሰጥተው ሲረዱት ሲደግፉት ቆይተዋል። የዚያ ጊዜ ጸረ ህዝቦች አሁንም ወያኔን ለማዳን ከተደበቁበት ጉድጓድ ብቅ ብለው ሊያወናብዱ በመጣር ላይ ናቸው። እነማን እንደሆኑ በደርግ ውድቀት ጓዜማና በነጋታው አውቀናቸዋልና ልንረሳቸው አይፈቀድልንም። በዚህ በዚያ የህብረት ጥረት የጥምረት ሙከራ በሚል ጫጫታው ደምቋል የሚጠበቅ ነው። ለኢትዮጵያ የሚጠቅም ህብረት እንዳይመሰረት ማድረጊያ አንዱ መንገድ ይህ ነው። በህብረት ስም ክፍፍልን ማስፈን፣ በሰላማዊ ትግል ስም ወያኔ ላይ ማመፅን ማውገዝ፣ በሐሰት ዜና በሀገር ትግል እየተካሄደ አስመስሎ ማቅረብና ህዝብን ማዘናጋት፣ የወያኔን አደናጋሪ እርምጃ ለምሳሌ እስረኛ መፍታት እንደ ትልቅ እርምጃ ወስዶ በማድነቅ በማዳነቅ ብዙ ሺዎች አሁንም በእስር ላይ መሆናቸውን ማስረሳት፣ ሁሉም እስረኞች ይፈቱ ማለትን መርሳት፣ የህዝብ ግፊት ወያኔ ሳይወድ ሊፈታቸው ያልፈለገውን ሁሉ እንዲፈታ እንደሚያደርገው አምኖ ትግሉን አለመቀጠል፣ ከወያኔ ጋር ለመሞዳሞድ መቅለስለስና አልፎም ባዕዳንን አስታርቁን ብሎ መለማመት ወዘተ በሞላ የትግል አደናቃፊዎችን ስምሪት የሚያሳይ ነው። ወያኔ በዋና መልኩ ያው በኃይልና አፈና ላይ የሚያምን በመሆኑ አስቸኳይ ጊዜ አዋጅ ማወጁ የሚጠበቅ መሆኑ አልቀረም። በዚህ መስክ ወያኔ ሊገባው ያልቻለው ሀቅና ክስተት ግን ያለው የሁኔታ ለውጥ ነው። ህዝባችን የፍርሃትን ግንብ አፍርሶ ተነስቷልና በአዋጁ ሳይሸማቀቅ ሰልፉና ተቃውሞውን በመቀጠሉ ብርክ ይዞት የባጤ ቆጡን እየቀባጠረ አለቆቹን ሳይቀር አስደንግጧል። ለዚህም ነው ሰፋ በል ቁጥጥርህን እንዳለ ሆኖ ተለጣፊዎችን በስፋትና በብዛት ኮልኩል እየተባለ በመመከር ላይ ያለው። ይህንን መቀበል ለወያኔ የማይቻለው በመሆኑም አለቆቹ ተገደውና ተናደውበት የራሳቸውን መፍትሄ በመፈለግ ላይ መሆናቸው የሚካድ ወይም የተሰወረ አይደለም። የሚወሰዱ እርምጃዎች የባዕድ ቅጥረኞች ወደ አገር መመለሳቸውና ቀና ቀና ማለታቸው በዚህ በኩል ጠቋሚ ነው። ነግ ወያኔን ዩኒፎርም ያጠለቁ ወያኔዎች ቢተኩት ትግላችን የሚቀጥልና የሚፋፋም እንጂ የሚቆም አለመሆኑን ከወዲሁ ግልጽ ልናደርግላቸው ይገባል። መፍትሄው ዴሞክራሲያዊ ሁሉን አቀፍ ሽግግርና በህዝብ ፍላጎትና ውሳኔ መሰረት የሚመሰረት ህዝባዊ መንግስት እውን መሆኑ ብቻ ነው። ጋጋታውና ጫጫታው፣ አዋጁ፣ ገለመሌው ሁሉ ፋይዳ ቢስ ነው። ህዝብ ፍርሃቱን አቸንፎ አንድነቱን አጠናክሮ ከፋፋዮችን ሁሉ ጥጋት ይዞ ተነስቷልና ከበሮ ቢደለቅም አዋጅ ቢነገርም ጆሮ አልሰጥም አልፈራ አልሸማቀቅ ብሏልና ወያኔ መውደቁ የማይቀርለት ነው። ይህን ሀቅ መረዳትና በዚህም ማመን ያስፈልጋል። የቀቢጸ ተስፋና የጨለምተኝነት ጊዜ አልፏል። የባዕድ ነጻ አውጪ ጠባቂም የለም። የኢትዮጵያን ጥቅም አንድነትና ሉዓላዊነት አስቀድሞ የተነሳን ህዝብ ወደኋላ ማንም ሊመልሰው የሚችል አይደለም። ለዚህም ነው ወያኔን ከጥፋት ለማዳን ላይታች የሚሉትን ሁሉ ቅጣታቸው ያው ለወያኔ የሚሰጠው ይሆናል የምንላቸው። በህብረት በአንድነትና በፍቅር መኖር ፈላጊው ህዝባችን የደርጉንም የወያኔንም ፋሽስታዊ ስርዓቶች ታግሎ ከዚህ ደርሷልና ከእንግዲህ ማንም ጨቋኝ አገዛዝ የሚሸከምበት ጫንቃ የለውም። ስር ነቀል ለውጥ ይፈልጋል እንጂ የተኳለ ግን ያው አስቀያሚና ነውረኛ የሆነን ወያኔን አይመኝም። ወደዚህ ድብዳቤ ሊወስዱት የሚፈልጉት እነ ወያኔና ጨፍሮቹ ወደ ውድቀት እንሰዳቸዋለን እንጂ ግማሽም ጆሮ የምንሰጣቸው አይሆንም። ወያኔ የፖለቲካ እስረኞች ብሎ ወገኖችን በማሰቃየቱ ለፍርድ መቅረብ ሲገባው ምህረት አደረገ በሚል የሚወደስ አይደለም። ለትግል የተነሳንባቸውን መሰረታዊ ጥያቄዎች መፍትሄ ሳናገኝ ትግላችን የሚቋረጥ አይሆንም። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ውድቀት ለወያኔ። Oh,
ቁርስ ይዛ አይኖቿን አፍጣ ይቺና አራት ፍራንክ ይያለች በሲቃ ወይኔው የማያ ካፈጋ ተጣቀ የወንዱም አያቴ እንደንጨት ቋጥሮ ቆዳው ተጨማልዶ በዝም ተወሮ ከጧት ከማታ እሲው ተገትሮ ጫማ ጠራጊ ነው አባቴም ሊስትሮ እናቴም እንደዚሁ ለቃሚ ጨራሮ ታላቋ ምህቴ 10 ዓመት ሞልቷት ከኛ ተፈርቃ የሰው ቤት ገረድ ናት። የኔም ታናሽ ወንድም 7 ሞላውና 10 ሳንቲም ለቀን ሄዶ ያፈላል ቡና። እኔም ከኛ ሰፈር አንድ ሀብታም ቢገኝ የልጆች ጨርቅና ሳህን አጣቢ ነኝ። ልጅነታችንን እንደ ተመለክቶ ሁሌ የበላን 7 እና 9 ይኸው 10 ሞላን። ይቻላልካል ወይ ድህነትን በደም ሀቁ ግን ሌላ ነው አሽን እንጋጀት ካንዱ ገዢ አንዱ ይበልጥ ይባሰ ከቅድማያት ላያት አባት ላይ ደረስ መሻገር ይችለው እንዲሁ በቀላል ልጆች ናቸው ይዘው ይጠናል። እድላችን ሆነው እኛማ የገጠመን እንደ ጫፍ ቀንጥበው አድቆ የሚቀመን ሳንፈልገው በስሎ ብግፍ ብጭካኔ ልጅነታችንን በልቶብን ወያኔ ሳናየው አለፈ እየተሻሸገን ግዜውን ሳይጠብቅ ገፍቶ ያሳደገን አፋ የኛ ልጅነት ሄደ ገሰገሰ በወያኔ ምላስ ሁሌ የተላሰ በግፍ በጭካኔ በረሃ ስሞርደው ስላቱ በዛና ወደቀ ተጎምደው ውሻ ሆዱስ ቅቤ እንደማይቀምጥ ቡቃያነታችን አይነ ሲያመል እጅ ለእጅ እኛን አንሁን ተላላ በህብረት ስንጩ እንዳይበላ ሌላ ሳሃን አጣሪ ሳሃን Thank you.
ለናቶች ለህቶች በሃማ ቱማ ያን ዓለም ሲከሰት ከነግሳንግሱ ዘፈኑ ቀርርቶ ምስጋናው ታሪኩ ለአዳም ሆኖ ሁሉ አመጣጣዋ ግራ ያጥንት ህልውና ኃጢአት አስተናጋጅ ሳትጠና ገና ሔዋን እናታችን ከዚያኔው ተወግዛ ከያኔው ተሰድባ ሚነበብ መጽሐፍ ቅዱሱ ቁርአኑ ዝቅተኛ ብሏት ለአዳም ተገዢ ምክንያት ለውድቀቱ ለባሏ መገዛት የሴት ልጅ ዘውድነት ዋጋ ወርቅነቷ ከሎሌነት ሚሰርጽ እርግማን ተቀባይ ገና ስትረገዝ ለሽያጭና ሞት ታጭታ የምትጠበቅ ቻይና አልና አፍሪካ ህንዶነ አረቦች መከራቸው ብዙ ሁሉም እናት እህቶች ስቃያቸው ማዕት ለዚህ ዓለም ሴቶች አንጎሉ ችሎታው ብቃቱ ሳያንሳት ባህል ሃይማኖቱ እድሏን ቀምቷት በዝባዦች ገዢዎች ባሎችና ወንዶች አፍነው ይዘዋት ውድና ትህቴ ጭቆናዋ በስቶ ድርብ ደግሞ ድርብ እጅግና እግሯ ታስሮ ገና ስትወለድ ታፍና እየሞተች በዱር በገደሉ ላውሬ እየተጣለች ትደግ ከተባለም ተዳርጋ ለወፍጮ ለሸክም እንስራ የመማር እድሏን በአብዛኛው ተነፍጋ ሕፃን አካላቷ ለአቅመ ሔዋን ሳይደርስ ለጨቋኝ ተድራ ተደፍራ የምታለቅስ ስትቆረጥ ለቅሶ ስትሸለት ለቅሶ ስትገረዝ ለቅሶ ስትረገጥ ለቅሶ ሁሌም ለቅሶ ስቃይ የመከራ ኑሮ ወንዱም ልበ ክፉ ላይማር ደንቁሮ የወር አበባ እንኳ ያውም የተፈጥሮ ከኃጢአት ተፈርጆ ለቆሻሻነቷ ልዩ ለመሆኗ ምልክት ተብሎ አባት ሚሆናትን ቢያንስም ታላቅ ታላቅ ማግባት የግድ ሆኖ እምቢታም ቢከጀል ጠለፋውም ደርቶ ሕፃን ልጅ ጭቁኗ ሕፃኑን አርግዛ ወሊድ ቁጥጥሩን በሕግ ተከልክላ ወሊድን ማለፉም የአንድ በአምስት ዕጣ ከማጀት ወደ እርሻ ከእርሻ ወደ ማጀት ፍዳ ኑሮን መግፋት ተቆጥሮ ከሕይወት ጭቃሹም ሻምበሉ ካድሬውም አዞባት ማርያምን የሚርደው በእሷ ግን ነግሶባት ሕጉም ቁምጣ ለባሽ ለወንድ የሚያደላ ለእስር የሚዳርጋት ሴቲቷ ተደፍራ ሴት ሆኖ መወለድ የስቃይ ሰለባ የሀገራችን ግፍ መቼም አያባራ ነብርን በጫንቃ አዝሎ ወርቂቷን በጭቃ እህትንም ንቆ እናትንም ንቆ አጉል ክብር ፍለጋ ወዲፍ ጀው ይቅርና እስቲ እንነጋገር ገበናው ይሰጣ አንዲት ቅንጣት ሳይቀር ሴት ልጅ ምን ባጠፋች የሁሉ በደል ገላዋን መቁረጡ ስትወለድ መግደል የሕፃን ሳቅ ለቅሶ ከልክሎ ማስለቀስ የት ላይ ነው መውደዱ የት ላይ ነው ማፍቀሩ ልጄን አሳልፎ ለባዳ እየሰጡ ለከፋ ባርነት ለአረብ እየላኩ ለአቅመ ሔዋን ሳደርስ በሰው ካስደፈሩ ወንጀልንም ትዳር ብለው ከደበቁ እስቲ እንነጋገር ምንም ሳይሸፈን ሴት ልጅ ምን ባጠፋች የሁሉ በደል ዘጠኝ ወር አርግዛ አምጣ የምትወልደው የተፈጥሮን ጥበብ በማጸኗ ይዛ ውበት የምትስለው ሴቷ ልጅ እንጂ ናት መች ደንፊው ወንዱ ነው የሴት ልጅ ይላሉ ግርማ ሞገስ ክብሮን ከስድብ ፈርጀው መሳቂያ የሆኑ ድንቁርናን አቅፈው እናት ተኪ የለሽ የፍቅር ጎተራ የሁሉም ማንነት ከየት የመጣ ነው ከሷ ካልሆነማ እናቱን ከናቀ እሱ ማን ሊባል ነው ማን ሆኖ ሲወለድ ሕይወት የለገሰው የሁሉም እናቶች የእኛ ሁሉ እህቶች ሁሉም እንቁ ሴቶች ሆነው ሳለ ክብር ለአገር ምሰሶዎች ይነቁ የለም ወይ ይባሉ የለም ወይ ዝቅተኛ ዜጎች መገለል እጣቸው መጨቆን ኑሯቸው ማን ነው ይህን ሁሉ የፈረደባቸው እስቲ እንነጋገር ገበናው ይሰጣ ማን ነው ሀገር ገንቢ ማን ነው ቆራጥ ጀግና ማን ነው መጠለያ ለስንቱ ደካማ ታሪክ ነው ተረት ነው ወንዱ ብቻ ጀግና ለአገሩ የሞተ ብሎ የሚያወሳ የሴቶችን ሚና ከቶም ማያነሳ ሀቅ ነው ውሸት ነው ሴት ልጅ ፈሪ ብሎ የሚለፈልፈው የወንዱ ጀግንነት የጤታዋ ጽንስ ሆኖ የነአቶን ፍርሃት ሴቱ ያሸነፈው ዘመን ተለውጦ አንበሳ ሳይገሉ ጎፈሬ ጉትቻ ታሪክን ጸሐፊው ሆኖ ወንዱ ብቻ መወድ ሰራሴን ሲጠርቅ ሲደልቅ የሴቶችን ሚና ሲያንኳስስ ሲያናንቅ ዘመን አለፈና ትምክህትም ጌጥ ሆኖ የሴቶች ጭቆና ሁሉንም ተብትቦ ኅብረተሰብ ሁሉ በዚህ ምክንያት ታሞ ደፋ ቀናው ቀጣይ ጭቆናው እስካለ እድገት ኬት ሊመጣ ሴት ከተጨቆነ እናቱን እህቱን ወንዱ ከበደለ ይነገር ይታወቀ ገበናው ይሰጣ በሴት በዳይ ሀገር ነጻነት አይመጣ ወንዶች ምኒልኮች ባዶ አሸነፉ ወይስ ጣይቶቹ ከጎን ሆነው ታግለው ድልን አበሰሩ ዘመቻ የጥንቱ የትናንት የዛሬው የመንግስት የፋን ነው ሴት ልጅ ባትኖርበት ምን ነበር የሚውጠው የወንድ ወን የሚሉት ምንጩ ከየት ነው ሴት ልጅ ጀግናይቷ አመጣ ባትወልደው ደካማውስ ማን ነው ጠንካራውስ ማን ነው ግማሽ ሰማይ ይዞ ምሰሶ የሆነው ግራዚያኒ ነጩ ግራዚያኒ ጥቁሩ ባንጃ የትናንቱ የዛሬም ሹምባሹ ሀገርን ሲያደሙ ፍጅት ሲያካሂዱ ሰለባ ወንድ ብቻ ወይስ ነበር ሴቱ አወቅ ነቃን ብለን ፋኖ ገቢ ጫካ ቤቱን ማና ቆየች መቀነት አጥብቃ አረመኔው ደርጉ መሀይሙ ካድሬ ሲጫወት በሬሳ በሯ ላይ ተሰጥቶ የማጸኗ ፍሬ ደስታዋ ኩራቷ ቀብርም ተከልክላ እንባም ተከልክላ ማናት ጀግናይቱ ጸንታና በርትታ ጠላት ያሳፈረች የሁላችን እናት ያቺ ሴቷ እኮ ነች ታዲያ ጀግና ማን ነው ጠመንጃ አንግቦ ዱር ጫካ የገባው ወይስ ቤቷ ቀርታ የናጠጠን ፋሽስት የምትጋፈጠው በዚያ ክፉ ዘመን ዛሬም ባውሬ ጊዜ ለእናቶች እህቶች የነበረ አባዜ የሚያዩት አባዜ
ተነግሮ መቼ ሊያልቅ መቼስ ተሞክሮ ታሪክ በሴት መጻፍ መቼ ተጀምሮ